ላችሁ ዛሬ ማክሰኞ ሚያዝያ 11 2014 ዓመተ ምህረት ሳችን ጀመረ። ከህወሓት ጋር ግንኙነት አላቸው በሚል ተጠርጥረው ተዘግተው ከቆዩ ሆቴሎች ከሰሞኑ ተከፍተው ወደ ስራ መግባታቸው ተገለጸ።
የተከፈተው ከመጋቢት 10 ጀምሮ ነው። ተዘግቶ የቆየ ደግሞ ከሐምሌ 12 2013 ጀምሮ ነው።
የተዘጋው ያለፈው ሰኔ 28 2013 መጋቢት 7 ተከፈተ። ሰራተኛ በርግጥ ወደ 60% እንደዚህ ተመልሷል።
አዲስ አበባ ውስጥ ከሚገኙ የሆቴል ባለ ንብረቶች መካከል የተወሰኑትን ቀንጨባ አድርገን ነው ያሰማናችሁ። በዚህ ዙሪያ የተሰናዳው ዘገባችንን ከዜናው በኋላ ታዳምጡታላችሁ። አዲስ አበባ በሚገኘው የሩሲያ ኤምባሲ ደጃፍ ላይ ለሰልፍ ከተገኙት ወይም ተሰልፈው ከተገኙት ወጣቶች መካከል ነዋሪዎች መካከል አንዱን እናሰማችሁ።
የቀድሞ ወታደሮች ነን። ስራ ማግኘት ስላልቻለን አሁን እዚህ የራሻ ኤምባሲ ይቀጥራል ተብሎ በተነገረ መሰረት ዶክሜንታችን ይዘን መጥተናል።
ምንድን ነው ይዘህ የመጣኸው?
የሰራዊት ቤት መልቀቂያ ማስረጃ ይዤ መጥቻለሁ። ለአንድ ለአስራ ምናምን ዓመት አገልግያ ነው። አሁን ግን የእንጀራ ጉዳይ ሆኖ በተነገረ መሰረት እዚህ ራሻ ኤምባሲ ውስጥ ቅጥር አለ ስለተባለ መጥተናል።
በዚህ ዙሪያ ከተሰናዳው ዘገባ ላይ ቀንጨብ አድርገን ነው ያስደመጥናችሁ። የሩሲያ ኤምባሲም በጉዳዩ ላይ ምላሽ ሰጥቷል። ዝርዝሩን ቆየት ብላችሁ ታደምጣላችሁ። ሌሎች በርከት ያሉ ቅንብሮችንም ለምሽቱ ይዘንላችኋል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን እያቀናበርልን ይገኛል። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋው፣ በዌብና ማህበራዊ ድረገጽ አሰናጅ አበባየሁ ገበያው እስከ ምሽቱ አራት ሰዓት አብረውን ይቆያሉ። እናንተም አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዓለም አቀፍ ዜናዎቻችንን ውሰዳችሁ። አብረን ቆይ።
ጤና ይስጥልኝ፣ እንደምናመሻችሁ። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የሩሲያ ኃይሎች ዶኔትስክና ሉሃንስክን ለመቆጣጠር እየሞከሩ መሆናቸውን ዩክሬን አስታወቀች። የዓለም የጤና ድርጅት በተለያዩ የዩክሬን አካባቢዎች ውጊያው መባባሱ የእርዳታ ተደራሽነትን እያስተጓጎለ መሆኑን ገልጿል። ዝርዝሩን ስመኝሽ የቆየ ታቀርበዋለች።
ሩሲያ በዩክሬን ምስራቃዊ አካባቢ የሚገኙትን ሁለቱን ስትራቴጂካዊ ስፍራዎች ሙሉ በሙሉ ከተቆጣጠረች ከስምንት ዓመት በፊት ከያዘቻት ከክሬሚያ ጋር የሚያገናኛት መስመር ይከፈታል። የዩክሬን ጄኔራል በመግለጫቸው ሩሲያ በመላ ሀገራችን ሰላማዊ ሰዎችን ኢላማ ያደረገ የሚሳይል የአየር ጥቃት ቀጥላለች ብለዋል። ከዋና ከተማ ኪየቭ ዙሪያ ካሉ አካባቢዎች ኃይሎቿን ያወጣችው ሩሲያ በምስራቅ ዩክሬን ላይ አይቀሬ ሲባል የቆየውን ጥቃት ጀምራለች። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ ሁኔታውን ሲገልጹ የሩሲያ ኃይሎች ዶንባስን ለመያዝ ለረጅም ጊዜ ሲዘጋጁበት የነበረውን ጥቃት ከፍተዋል ብለዋል። ሩሲያ በበኩሏ ማሪዮፖል የሚገኙ የዩክሬን ወታደሮች እስከ ዛሬ ማክሰኞ ከቀትር በኋላ ባለው ጊዜ ትጥቅ እንዲፈቱ አዲስ ቀነ ገደብ አስተላልፋለች። ሩሲያ ትጥቃችሁን የምትፈቱ ሕይወታችሁን ታተርፋላችሁ ብትልም ዩክሬን ማሪዮፖልን ለሩሲያ ፈጽሞ አሳልፋ እንደማትሰጥ ነው ያስታወቀችው። ሩሲያ ሌሊቱን ምስራቅ ዩክሬንን ጨምሮ በተለያዩ አካባቢዎች ከ1200 በሚበልጡ ኢላማዎች ላይ የሚሳይልና የመድፍ ጥቃት እንዳደረሰች ያስታወቀች ሲሆን የሰብአዊ ረዴት ባለስልጣናት ማሪዮፖልን ጨምሮ በሩሲያ ጥቃት አብዝተው በተመቱ አካባቢዎች ላሉ ሰዎች እርዳታ ለማድረስ የሚደረገው ጥረት እየተስተጓጎለ መሆኑን ገልጸዋል። የዩክሬን ምክትል ጠቅላይ ሚኒስትር አይሪና ቬሬቹክ ዛሬ በሰጡት ቃል ከሩሲያ ጋር ስምምነት ስምምነት ላይ ለመድረስ ስላልተቻለ ለሶስተኛ ተከታታይ ቀን የሰብአዊ ረዴት ማስተላለፊያ መስመር መክፈት አልተቻለም ሲሉ አስረድተዋል። የተባበሩት መንግስታት ድርጅት የሰብአዊ ረዴት ጉዳዮች ኃላፊ ማርቲን ግሪፊትስ በበኩላቸው ሰላማዊ ሰዎችን መርዳት እንድንችል ሁለቱ ወገኖች ተደራድረው ትርጉም ያለው ተኩስ አቁም ማድረግ ይኖርባቸዋል ሲሉ አሳስበዋል። የዓለም ጤና ድርጅትም ውጊያው የህክምና እርዳታ ለማድረስ እንዳይቻል ማድረጉን ያስታወቀ ሲሆን በዩክሬኑ ጦርነት የጤና ጥበቃ ተቋማት ላይ 147 ጥቃቶች መድረሳቸውንና ቢያንስ 73 ሰዎች ሲገደሉ 52 ሰዎች መቁሰላቸውንም አረጋግጠናል ብሏል። በዩክሬን ልቪቭ ከተማ የሚገኙት የድርጅቱ ቃል አቀባይ ባኑ ባትናጋር እንዲህ ብለዋል።
An increase in fighting in certain parts of the country could really threaten
ባንዳንዶቹ የሀገሪቱ አካባቢዎች ውጊያው መባባሱ ወደ ተጎዱት ስፍራዎች አቅርቦት ለማድረስ የምንጠቀምበትን መስመር በእጅጉ ሊያሰናክልብን ይችላል። ይህንኑ ታሳቢ አድርገን እርዳታውን በርከት አድርገን ለጤና ጥበቃ ሚኒስትሩ በመስጠት ላይ እንገኛለን። በሌሎችም አካባቢዎች መጋዘኖችን በማዘጋጀት አቅርቦቶች በማስገባት ችግር ላይ ላለው ህዝብ መድረስ የምንችልበትን መንገድ በማጥናት ላይ ነን።
ማሪዮፖል ከተማ መግባት እንደማይቻል የጠቆሙት ባለስልጣኑ በዚያ የጤና ጥበቃ አገልግሎቱ እጅግ አስከፊ ሁኔታ ላይ እንዳለ ስጋት አለን ብለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከአጋሮች ጋር በቪዲዮ አማካኝነት ይነጋገራሉ። ውይይቱ ለዩክሬን የሚደረገውን እርዳታ ለመቀጠልና ሩሲያን በተጠያቂነት ለመያዝ በሚደረጉ ጥረቶች ላይ የሚያተኩር መሆኑን ዋይት ሀውስ አመልክቷል። የሩሲያ ፕሬዝዳንት ቭላድሚር ፑቲን በበኩላቸው ከኢኮኖሚ ባለስልጣኖቻቸው ጋር ባደረጉት ውይይት በዩናይትድ ስቴትስ እና አጋሮቿ የተጣለብን ማዕቀብ ምንም አልጎዳንም ማለታቸው ተጠቅሷል።
ሩሲያ ዩክሬን ላይ ያደረሰችው ወረራ የዓለም ኢኮኖሚ እድገትን ዝግ እንደሚያደርግ ዓለም አቀፍ የገንዘብ ድርጅት IMF ዛሬ ባወጣው ሪፖርት አስታውቋል። እንደ አውሮፓውያን አቆጣጠር ባለፈው 2021 ዓመተ ምህረት የዓለም ምጣኔ ሀብት በ6.1% አድጎ እንደነበረ ገልጾ ዘንድሮ ግን የሚያድገው በ6.6% ብቻ እንደሚሆን IMF ተንብየዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ፍልስጤማውያን ታጣቂዎች ከወራት በኋላ ዛሬ ለመጀመሪያ ጊዜ ወደ ደቡባዊ እስራኤል ሮኬት መተኮሳቸውን አሶሺየትድ ፕሬስ ዘገበ። ባጸፋው እስራኤል በደቡባዊ ጋዛ ሰርጥ የአየር ጥቃት ያደረሰች ሲሆን በጥቃቱ ኢላማ ያደረገቻቸው የሐማስ የጦር መሳሪያ ማምረቻ ስፍራዎችን መሆኑን የእስራኤል የጦር ኃይል አስታውቋል። በጥቃቶቹ በሰው ላይ ምን ጉዳት እንደደረሰ አልተገለጸም። እስራኤል ከጋዛ ሰርጥ ለሚተኮሱ ሮኬቶች ጋዛን የሚያስተዳድረውን ታጣቂ ቡድን ሐማስን ተጠያቂ ታደርጋለች። አዘውትራም የሮኬት ጥቃቶች ሲደርሱባት የአየር ድብደባ ታካሂዳለች። የየመን ሁቲ አማጽያን ልጆችን በተዋጊነት ላለማሰለፍ መስማማታቸውን የተባበሩት መንግስታት ድርጅት ገለጸ። የመንግስታቱ ድርጅት እንዳስታወቀው የየመን ሁቲ አማጽያን ልጆችን በውጊያ ላለማሰማራት መስማማታቸው ታውቋል። የመንግስታቱ ድርጅት ቃል አቀባይ እንደገለጹት አማጽያኑ ልጆችን በውጊያ እንዳያሰማሩ፣ እንዳይመለምሉና ሕፃናትን እንዳይገድሉ፣ ትምህርት ቤቶችንና ሆስፒታሎችን እንዳያጠቁ የተዘጋጀ የድርጊት መርሃ ግብር ነው የፈረሙት። አማጽያኑ በ6 ወር ጊዜ ውስጥ በሰራዊት ውስጥ ያሉ ልጆችን ለመልቀቅ መስማማታቸውን የድርጅቱ ቃል አቀባይ አመልክተዋል። 7 ዓመታት ባስቆጠረው የየመን እርስ በርስ ጦርነት በሺዎች የተቆጠሩ ልጆች ተዋግተዋል የተባለውን የድርጊት እቅድ ሁቲዎቹ የልጆችን ደህንነት ለመጠበቅ ተብሎ የተዘጋጀ ሲሉ ገልጸውታል። የተባበሩት መንግስታት ድርጅት በዓለም አቀፉ ማህበረሰብ የሚታወቀው የየመን መንግስትም እንደ አውሮፓውያን አቆጣጠር በ2014 ተመሳሳይ ሰነድ እንደፈረመ አስታውሷል። አፍጋኒስታን ዋና ከተማ ካቡል በሚገኝ የሺያ ሙስሊሞች መንደር ባለ የወንዶች ልጆች ትምህርት ቤት ላይ ዛሬ በተከታታይ የቦምብ ፍንዳታ መድረሱን ፖሊሶች ገለጹ። ፍንዳታው ቢያንስ 6 ሰዎች መግደሉንና ሌሎች 11 ሰዎችን እንዳቆሰለ ነው የካቡል ፖሊስ ያስታወቀው። ትምህርት ቤቱ የሚገኘው እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ካሁን ቀደም ደጋግሞ የጥቃት ኢላማ በሚያደርገው የሃዛራ ማህበረሰብ መኖሪያ አካባቢ እንደሆነ ነው የተገለጸው። እስካሁን ጥቃቱን ያደረስኩ እኔ ነኝ ብሎ የወጣ ወገን የለም። በመጨረሻም በዩናይትድ ስቴትስ የኮቪድ-19 ነክ ዜና፣ በአውሮፕላኖችና በሌሎችም የህዝብ ማጓጓዣዎች ላይ ተሳፋሪዎች ያፍና ያፍንጫ መሸፈኛ ጭንብል እንዲጠቀሙ ማስገደድ ህገወጥ ነው በማለት የፌደራል ፍርድ ቤት ዳኛ ያስተላለፉትንና የባይደን አስተዳደርን ፖሊሲ የሚቀለብሰውን ውሳኔ እያጠናው መሆኑን ዋይት ሃውስ አስታወቀ። የፍሎሪዳ ታምፓ ከተማ ፌደራል ፍርድ ቤት ዳኛ ካትሪን ኪምባል የጤና ባለስልጣናቱ ጭንብል መጠቀምን ግዴታ በማድረግ ህግ ተላልፈዋል ብለዋል። የቀድሞ ፕሬዚደንት ዶናልድ ትራምፕ ተሿሚዋ ዳኛ አክለው የበሽታ መቆጣጠሪያና መከላከያ ማዕከሉ ሲዲሲ መመሪያው ያስፈለገበትን ምክንያት አላሳወቀም፣ ትክክለኛውን አሰራርም አልተከተለም ብለዋል። ሲዲሲ በአውሮፕላንና በሌሎች የህዝብ መጓጓዣዎች ላይ ማስክ የመጠቀም ግዴታውን በ15 ቀን እንዳራዘመው ይታወሳል። የዳኛዋ ትዕዛዝ ስራ ላይ ይውል እንደሆነ ወይም የባይደን አስተዳደር ውሳኔውን ሊያሳግድ ይሞክር እንደሆነ ግን ለጊዜው የታወቀ ነገር የለም። አድማጮች፣ ለዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሚያዝያ 11 2014 ዓ.ም ዝግጅቶቻችንን ነው በመከታተል ላይ የምትገኙት። የዋጋ ንረትን ለማረጋጋት የግብርና ውጤቶችን በቀጥታ ለተጠቃሚው የሚያደርስ አዲስ የበይነ መረብ መገበያያ ስርዓት መዘርጋቱን ፐርፐዝ ብላክ የተሰኘ ተቋም አስታወቀ።
እያንዳንዱ ነጋዴ ይመጣል እኛ ጋር፣ በዚህ ዋጋ ትሸጣለህ፣ አልሸጥም ካልሸጥ ዋጋው ላይ የምስስነ ስለሚሄዱት እኛ ራሳችን ለምን ነበር የምንሸጠው? ብዙ ገበሬዎች ተጎጂዎች ናቸው። እንደዚህ አይነት ጥሩ ነገር እየሰሩ የማር ምርታቸውን ወይም ደግሞ የእርሻ ምርታቸውን በአግባቡ መሸጣቸው
በበይነ መረቡ ከሚጠቀሙ ከሚገለገሉ አንዱ ከገበሬዎች መካከል አንዱን ነው ያስደመጥናችሁ። ሙሉን ዝግጅት በሁለተኛው አጋማሽ እናሰማችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለምሽቱ ወደ ያዝ ነው ቀዳሚ ዘገባችንን ውሰዳችሁ። ከህወሓት ጋር ግንኙነት አላቸው በሚል ተጠርጥረው ተዘግተው የቆዩ ሆቴሎች ተከፍተው ስራ መጀመራቸው ተገለጸ። ተዘግተው የነበሩት ሆቴሎች እንዲከፈቱ የአዲስ አበባ ሆቴል ባለቤቶች ማህበር ጥረት ሲያደርግ መቆየቱን ያስታወቁት የማህበሩ ፕሬዚደንት ወይዘሮ አስቴር ሰለሞን አሁን ላይ ሁሉም ሆቴሎች ተከፍተው ወደ ስራ መመለሳቸውን ገልጸዋል። ለወራት ተዘግተው ከቆዩ በኋላ የተከፈቱ ሆቴሎች ለተለያየ ኪሳራ መዳረጋቸውን ገልጸው ድጋፍ እንዲደረግላቸውም ጠይቀዋል። በዚህ ጉዳይ ላይ ከመንግስት አካል መረጃ ለማግኘት ያደረግነው ጥረት አልተሳካም። ሆቴሎቹ በተዘጉበት ወቅት ድርጊቱን ማንነትን ማዕከል ያደረገ እንደሆነ የሰብአዊ ተሟጋቾች ሲገልጹ ቢቆዩም መንግስት ውንጀላውን ማስተባበሉ አይዘነጋም። በዚህ ዙሪያ የሆቴል ባለቤቶቹንና ማህበሩን አመራሮች ያነጋገረው ኬኔዲ አባተ እንደሚከተለው ዝርዝሩን ያቀርበዋል።
ደንቦችን በመተላለፍ ህወሓትን በመደገፍ እንዲሁም የመከላከያ ሰራዊትን በሚያዋርዱ ተግባራት ላይ ተሰማርተዋል በሚል ተጠርጥረው በአዲስ አበባ ለረጅም ጊዜ ተዘግተው የቆዩ ሆቴሎች በአሁን ወቅት ተከፍተው ወደ ስራ መመለሳቸውን ገልጸዋል። ከነዚህ ሆቴሎች መካከል የሆነው የሆሊዴይ ሆቴል ስራ አስኪያጅ ፈቃዱ አብርሃም ሆቴሉ ከ8 ወራት መዘጋት በኋላ መከፈቱን ለቪኦኤ ተናግረዋል።
የተከፈተው ከመጋቢት 10 ጀምሮ ነው። ተዘግቶ የቆየው ደግሞ ከሐምሌ 12 2013 ጀምሮ ነው። ኦልሞስት 8ኛው ወሩ ላይ ነው የተከፈተው ማለት ነው። ሀገሪቷ ከነበረችበት ችግር አንጻር የተደረገ ነገር ነው እና ያንን በመረዳት ያው የኛም ጥያቄ ነበረው በፍጥነት ተጣርቶ ይከፈትልን የሚል ጥያቄ ነበር። በተደጋጋሚ እናነሳ የነበረው አክቹዋሊ ዘግይቷል።
ስራ ጀምራችኋል አሁን ላይ?
አዎ በትክክል ጀምረናል። አሁን ኦልሞስት ሙሉ ለሙሉ ከፍተን ስራ ጀምረናል።
የካሊብ ሆቴል ምክትል ማኔጂንግ ዳይሬክተር ጌታ ብቻ ደጀኔም እንዲሁ ሆቴላቸው ወደ ስራ መመለሱን ገልጸዋል።
ሰኔ 28 ነው የተዘጋው። ያለፈው ሰኔ 28 2013 መጋቢት 7 ተከፈተ። ሰራተኛ በርግጥ ወደ 60% እንደዚህ ተመልሷል። ተዘግቶ መከረሙ ዳፕ ይፈጥራል በገበያ ላይ። እንደ አዲስ ማስለመድ ነው የሚሆነው። የሞከርን ነው ያለን። ከምንም እንግዲህ እኛ የምንፈልገው ዋናው ነገር ወደ ስራ መመለሻችን ጥሩ ነው። ለሰራተኛውም ለሁሉም ጥሩ ነው። ለመንግስትም ኢንክሉዲንግ ለመንግስትም ጥሩ ነው።
የተለያዩ ደንቦችን በመተላለፍ ተጠርጥረው ተዘግተው የነበሩ ሆቴሎች ሲዘጉም ሆነ ሲከፈቱ በተለያዩ ጊዜያት እንደነበር የገለጹት የአዲስ አበባ ሆቴል ባለቤቶች ማህበር ፕሬዝዳንት ወይዘሮ አስቴር ሰለሞን ማህበሩ ሆቴሎቹ እንዲከፈቱ ያደረገውን ጥረት አብራርተው በአሁን ወቅት ሁሉም ሆቴሎች መከፈታቸውን ተናግረዋል።
እኛ ሆቴሎች ተዘግተው በነበረበት ጊዜ የተዘጉበት ምክንያት አንዳንድ ግልጽ አልነበረም። ሁለተኛ ደግሞ እነዚህ ሆቴሎች ከፍተኛ ቁጥር የሆነ የሰራተኛ መጠን ይዘዋል ናቸው። የእነሱ በድንገት መበተን ያሳስበናል። በዚህም ላይ መንግስትም የራሱን ገቢ ያጣ ነው። ይህንኑ አስመልክቶ በየደረጃው የተለያየ ጊዜ ጠይቀናል። ምንም እርግጠኛ የሆነ መልስም አናገኝም። እየታየ ነው። እነሱም በግል ሄደው ሲጠይቁ የተዘጋባቸው ባለሀብቶች ማለት ነው የሚያገኙትን መልስ ነው ከተለያየ ቦታ እያገኘን የቆየ ነው። አሁን እንግዲህ በስተመጨረሻ ሁሉም ተከፍቷል፣ ጥሩ ነው ብለን ተቀብለን
ተዘግተው ቆይተው የተከፈቱ ሆቴሎች ከአነስተኛ እስከ ባለኮከብ ደረጃ ያላቸው ሲሆኑ አጠቃላይ ቁጥራቸው ባይታወቅም ባለኮከቦቹ 10 እንደሚደርሱ አስተያየታቸውን የሰጡን ባለሆቴሎች ገልጸዋል። ምንም እንኳን አሁን ላይ ሆቴሎቹ ወደ ስራ ቢመለሱም ተዘግተው በቆዩባቸው ጊዜያት የተለያየ ኪሳራና ጉዳት እንደደረሰባቸው የሆሊዴይ ሆቴል ስራ አስኪያጅ አቶ ፈቃዱና የካሊብ ሆቴል ምክትል ማኔጂንግ ዳይሬክተር ጌታ ብቻ አብራርተዋል።
በመካሸግ የተነሳ አንዱ ተጽዕኖ ያደረብን ምንድን ነው? ሳንክዳ ለመክፈል የመክፈል አቅም አልነበረንም። ስራ ላይ አልነበርም ማለት ነው። ስለዚህ ሌላ ንብረት ቤት፣ መኖሪያ ቤት ተሽጦ 7 ሚሊዮን አጠቃላይ ወደ 10 ሚሊዮን በእዳ ለመክፈል ተገደናል። ስለዚህ በስምንት ወር ውስጥ ለብዙ ሚሊዮን የሚቆጠር ገቢ ድርጅቱም አጥቷል። ለመንግስትም ግብር መክፈል የሚገባን አጥቷል። ለሰራተኛም ደሞዝ መክፈል የሚገባውን መክፈል አልቻለም። 107 ቋሚ ሰራተኛ ነበረ። ስለዚህ ክራይሲሱ ትንሽ ከባድ ነው። ያው ኪሳራው እስካሁን ምንም እንትን ያለን ነገር የለም፣ የቀረበልን ነገር የለም። ባይሆን ግን በማንኛውም የቢሮ የሚያስፈልገው አንዳንድ አዋጅ የሚጠይቃቸውን ነገሮች ማሟላት ላይ ምናምን ግን ጊዜ ተሰጥቶናል። እንደዚህ ድጋፎች እንጂ በገንዘብ ደረጃ የተደረገ ወይ ደግሞ የተመቻቸ ብድር ምናምን የለም።
ባለፈው አሁን የተመቻቸ ጥሩ ወለድ በኮቪድ ሰዓት የተመቻቸ የብድር እንትን ነበረ በመንግስት የተመቻቸ። እንደሱ አይነት ቢገኝ እንደሱ ማድረግ ቢቻል ያንቀሳቅሳል። አሁን ቶሎ ወደ ገበያው ለመመለስ ለሚያስቸግር
ለሆቴሎቹ እስካሁን ከገንዘብ ጋር በተያያዘ የተመቻቸ ድጋፍ አለመኖሩን የአዲስ አበባ ሆቴል ባለቤቶች ማህበር ፕሬዝዳንት ወይዘሮ አስቴር ሰለሞንም አመልክተዋል።
እንግዲህ ያው በየግላቸው እንደ ደንበኝነታቸው ሊያደርጉ የሚችሉት ነገሮች ኖሩ ይሆናል። ግን በእንደዚህ አሁን ተዘግተው ለቆዩ ተብሎ የተለየ የገንዘብ የብድር ድጋፍ የተጀመረም ነገር የለም። አሁንም የተሰጠ ያለው እንግዲህ ስለወደፊቱ መናገር ይቸግራል።
በዚህ ጉዳይ ላይ ከመንግስት አካል ማብራሪያ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ሆቴሎቹ በተዘጉበት ወቅት ኢሰመኮና አምነስቲ ኢንተርናሽናል በሰጧቸው መግለጫዎች የንግድ ተቋማቱን የመዝጋቱ ድርጊት የትግራይ ተወላጆችን ማዕከል ያደረገ መሆኑን ጠቅሰው ይህም እንደሚያሳስባቸው መግለጻቸው ይታወሳል። ይህን ውንጀላ የማይቀበለው የአዲስ አበባ ፖሊስ በወቅቱ በሰጠው ማብራሪያ የንግድ ተቋማቱ የተዘጉት ማንነትን መሰረት በማድረግ እንዳልሆነና ይልቁንም የተዘጉት በተለያዩ ወንጀሎች ላይ ተሰማርተዋል በሚል የተጠረጠሩ ተቋማት መሆናቸውን መግለጹ አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው በማዳመጥ ላይ የምትገኙት። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን ወደ ቤንሻንጉል ጉሙዝ ክልል ነው የምንወስዳችሁ። የጉሙዝ ህዝቦች ዴሞክራሲያዊ ንቅናቄ ታጣቂዎች ላይ በመተከል ዞን ውስጥ በመንግስት ኃይሎች ተከፍቶ ነበር የተባለው ተኩስ ካለፈው ቅዳሜ ጀምሮ መቆሙን የ ጉህዴን ሊቀመንበር ገለጹ። የቤንሻንጉል ጉምዝ ክልል መንግስት በበኩሉ በታጣቂዎቹ ላይ የተጀመረው የህግ ማስከበር ዘመቻ እርምጃ ለጊዜው እንዲቆም የተደረገው በመንግስትና ጉህዴን መካከል የተጀመረውን የእርቀ ሰላም ሂደት የተሳካ ለማድረግ መሆኑን ገልጸዋል። ቃል አቀባዩ ጨምረው እንደተናገሩት በታጣቂዎቹ ላይ የተከፈተ ተኩስ የለም። በሰላማዊ ሰዎች ላይ የሚፈጽሙትን ትንኮሳ ለማስቆም የተወሰደ እርምጃ ነው ብለዋል። ናኮር መልካ ዝርዝር አለው።
በቤኒሻንጉል ጉሙዝ መተከል ዞን ውስጥ በሚንቀሳቀሱ ታጣቂዎች ላይ ከሚያዝያ 1 እስከ ሚያዝያ 7 2014 ዓ.ም ድረስ ተከፍቶብናል ያሉት ተኩስ ከባለፈው ሳምንት ቅዳሜ ጀምሮ መቆሙንና ላለፉት 4 ቀናትም ምንም አይነት የተኩስ ድምፅ አለመስማታቸውን ነው የጉዴን ሊቀመንበር አቶ ግራኝ ጉደታ ለአሜሪካ ድምፅ የተናገሩት።
ትላንትናም ትላንት ወዲያም ይሁድም ሰኞም ዛሬም የለም።
ደውለዋል፣ ልጆቹም ደውለልኝ ያልጠዋት
የቤኒሻንጉል ጉሙዝ ክልል መንግስት በታጣቂዎች ላይ የተጀመረው የህግ ማስከበር እርምጃው ለጊዜው እንዲቆም የተደረገው በመንግስትና ጉዴን መካከል የተጀመረውን የእርቀ ሰላም ሂደት የተሳካ ለማድረግ መሆኑን ገልጿል። የክልሉ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ መለሰ በየነ ቀድሞውንም ተኩስ ተከፍቶባቸው ሳይሆን የህግ ማስከበሩ እርምጃ ሲወሰድ የነበረው በታጣቂዎቹ የሚደረጉ ትንኮሳዎች በመኖራቸው ነው ይላሉ።
እኛ አሁንም ቢሆን ተኩስ መክፈት አንፈልግም። ተኩስ እንዲቆም ነው የምንፈልገው። ሰላማዊ ውይይት ነው የምፈልገው። ይሄ የቆየ ባህሪያችን ነው እንደ ክልል መንግስት። ሁሉም አካባቢዎች ላይ ስርዓት ማስያዝ ግን ያስፈልጋል። በቃ ይሄ ታጣቂ ነኝ የሚለው ህገወጥ ድርጊት ለመፈጸም ዝግጅት የሚያደርግ በተጨባጭ ተንቀሳቅሶ ንብረት ለመዝረፍ ዝግጅት እያደረገ እየዘረፈም ይሄን ስርዓት ማስያዝ ነው። በክልሉ ጉዳይ ላይ ሁላችን የሚመለከተናል ብለን እስከ ተግባባን ድረስ ተሾለክልኮ በዚህም እየመጣ ጥቃት ለማድረስ ሌላ ችግር ለመፍጠር የሚያደርገውን አካል የክልሉ ጸጥታ መዋቅርና በየደረጃ ያለው ጸጥታ መዋቅራችን መከላከል ተፈጥሯዊ ባህሪ ነው እንጂ እኛ ንጹሀንና ወደ ሰላማዊ እንቅስቃሴ የሚመጡ ሰዎች ላይ ምንም አይነት ተኩስ አልተከፈተም።
በካማሺ ዞን ውስጥ በመንግስትና የጉዴን ታጣቂዎች መካከል በባህላዊ መንገድ የተደረገው እርቀ ሰላም የሰመረው በጉዴን አመራሮችና የክልሉ መንግስት ከፍተኛ ጥረት መሆኑን የጠቆሙት አቶ መለሰ በመተከል ግን ከጉዴን አመራሮች ይሄ ጥረት አልታየም ብለዋል። የጉዴን ሊቀመንበር የመጓጓዣ አገልግሎት ችግር ወደ መተከል ለማቅናት አለመመቸቱን ላቀረቡት ቅሬታም አቶ መለሰ ምላሽ ሰጥተዋል።
ጉዴን አመራሮችና ሊቀመንበሮቹ ሙሉ በሙሉ ወደ መተከል ሀሳባቸውን አዝሮ ልክ እንደ ከማሺ የመተከሉን ያለውን ኢንቫይሮንመንት ቶሎ በአጭር ጊዜ ተፈቶ ውይይት የሚያስፈልጋቸው ጉዳዮች ጋር ካሉ ከዚህ አካላት ጋር መወያየት መፍታት የሚቻል ነገር ካለ የክልሉ መንግስት ህግና ስርዓትን ተከትሎ የሚፈታበት ሁኔታዎች እንዲፈጠሩ ነው በእኛ በኩል ያለው እንጂ በማንኛውም ሰዓት የክልሉ መንግስት እውነት ሰላም አውርደው የመጨረሻ ከዚህ በኋላ በቀጠናው ላይ ምንም አይነት ተኩስ ድምፅና የጥይት ድምፅ የማይሰማበት ደረጃ ላይ ከደረሰ ዛሬም ሙሉ እርቀ ሰላም ማውረድ ይችላል። የሚጠየቀውም ጥያቄ በአግባቡ ህግና ስርዓትን በተከተለ መንገድ ምላሽ ይሰጣል፣ ጊዜ አይወስድበትም ክልሉ መንግስት።
አቶ ግራኝ በበኩላቸው እርቁን የሰመረ ለማድረግ በመንግስት ኃይሎች እጀባም ቢሆን ምክትላቸው አቶ ደርጉ ፈረንጅ ወደ አሶሳ ማቅናታቸውን ጠቁመው ሁኔታዎች እንደተመቻቹ እርሳቸውና ሌሎችም አመራሮች ወደ አሶሳ ከዚያም እርቁ ወደሚካሄድበት ግልገል በለስ ከተማ የሚያቀኑ መሆኑን ገልጸዋል። አቶ ግራኝ አሁንም በክልሉ መንግስት ላይ ቅሬታ እንዳላቸው ገልጸዋል።
የጠየቅነው አመራሮቻችን እና አጠቃላይ ምሁራን የሚባሉ ታስሮ የሚገኙ መተከል ላይ አሶሳ ላይ አመራሮቻችን ይዘው የታሰሩ ማዕከላዊ ኮሚቴያችን የጉባ ወረዳ፣ የማንዶራ ወረዳ፣ የዱላን ወረዳዎች አልተፈቱም እስካሁን ድረስ። ስለዚህ ይርቁ አሁን በዚህ በአጭር ጊዜ ነው መተከል የምናደርገው እና እነሱ መፈታት አለባቸው።
አቶ መለሰ የጉዴን ሊቀመንበር ላነሱት ቅሬታ ሲመልሱ
ሌሎቹ የሚፈቱበትን ሁኔታ በቀጣይ መነጋገር መወያየት ይቻላል። ህግና ስርዓትን ተከትለው የጸጥታ ስጋት የሆነ ያለውን ቡድን ቦታሊ ወደ ሰላማዊ፣ ወደ እርቅ፣ ወደ አብሮነት እናመጣለን ነው እየተነጋገር ነው። ይህንን ተግባራዊ ያደርጉና በተለያየ ምክንያት በጸጥታ ችግር ተጠርጥረው የተያዙ የተከሰሱ ሰዎች ካሉ የህግ አሰራር አለው። የህግ ግራውንዱን ተከትሎ የሚመለስ ምላሽ ነው የሚሆነው።
በቤኒሻንጉል ጉሙዝ መተከል ዞን ባለፉት 3 ዓመታት ውስጥ ታጣቂዎች ባደረሱት ጥቃት በርካቶች መገደላቸውንና በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው መፈናቀላቸውን ከጥቃት የተረፉ እማኞችን በመጥቀስ ስንዘግብ መቆየታችን ይታወሳል። በክልሉ መንግስትና ጉዴን መካከል የሚደረገው እርቀ ሰላምና በጠረጴዛ ዙሪያ የሚደረገው ውይይት በዞኑና ክልሉ ለረዥም ጊዜ የቆየውን የሰላም እጦት ችግር ይቀርፋል ተብሎ ይታመናል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ወደ ተከታዩ ዘገባችንን ወሰዳችሁ ወደ አዲስ አበባ። አዲስ አበባ የሩሲያ ኤምባሲ ፊት ለፊት ዛሬ ወደ ታየ ሰልፍ ነው የምናልፈው። ላለፉት ጥቂት ቀናት ኢትዮጵያውያንን ለምልመላ ይፈልጋሉ በሚል በተዛመተ ወሬ ምክንያት አዲስ አበባ በሚገኘው የሩሲያ ኤምባሲ ፊት ለፊት ተሰልፈው እንደሚገኙ በዚያ ተገኝቶ የአሜሪካ ድምጽ ዘጋቢ ያነጋገራቸው አስተያየት ሰጪዎች ተናገሩ። በመቶዎች የሚቆጠሩት ኢትዮጵያውያን የሩሲያ ኤምባሲ ከዩክሬን ጋር ባለው ግጭት የሰራዊት ምልመላ አለ የሚል ወሬ መስማታቸውን እና ለዛም ለምዝገባ መምጣታቸውን ለአሜሪካ ድምጽ ተናግረዋል። የሩሲያ ኤምባሲ ኢትዮጵያውያኑ አጋርነታቸውን ለመግለጽ የወጡ የሚል የምልመላ ዜናውን ሲያስተባብል፣ የዩክሬን ኤምባሲ ደግሞ በጉዳዩ ላይ ምላሽ ለመስጠት እንደማይፈልግ ተናግሯል። በሌላ በኩል በኢትዮጵያ የሩሲያ ኤምባሲ ማምሻውን ባወጣው መግለጫ ኢትዮጵያውያኑ እያሳዩት እንደሆነ ስለገለጸው እና ዩክሬንን በሚመለከት በተባበሩት መንግስታት ድርጅት መድረኮች ላይ በቀረቡ የውሳኔ ሀሳቦች ላይ የኢትዮጵያ መንግስት ለሩሲያ ፌዴሬሽን ሰጥቶታል ስላለው ድጋፍ ምስጋና አቅርቦ፣ ይሁን እንጂ ዲፕሎማሲያዊ ግንኙነቶችን በሚመለከት በወጣው በ1961 የቬና ስምምነት መሰረት የውጭ ዜጎችን ለሩሲያ የጦር ኃይሎች መመልመል የዲፕሎማሲያዊ ተልዕኮ አካል አለመሆኑን አመልክቷል። በመሆኑም በሩሲያ ጦር ኃይሎች ውስጥ ለመመልመል የሚቀርቡ ምንም አይነት ማመልከቻዎችን እንደማይቀበልም ኤምባሲው ባወጣው መግለጫ አስታውቋል። ዛሬ ወደ ሩሲያ ኤምባሲ አካባቢ ሄዶ የነበረውና የሩሲያን ኤምባሲ ቃል አቀባይ ያነጋገረው ገልሞ ዳዊት ዝርዝር ዘገባውን እንደሚከተለው ያሰማናል።
ላለፉት ቀናት በማህበራዊ መገናኛ ብዙሃን ሲዘዋወር የነበረው ዜናን ተከትሎ በርካታ ኢትዮጵያውያን በአዲስ አበባ የካ ክፍለ ከተማ ቀበና አካባቢ በሚገኘው የራሻ ኤምባሲ ለውትድርና ምልመላ በሚል ሰልፍ ላይ ናቸው። የአካባቢው ነዋሪዎች ለቪኦኤ ላለፉት ቀናት በርካታ ወጣቶች በኤምባሲው ሰልፍ ላይ ለውትድርና ምልመላ በሚል ተሰልፈው እንደነበሩ ማየታቸውን ገልጸዋል። ዛሬም ጠዋት እንዲሁም ከሰዓት ላይ ኢትዮጵያውያኑ በኤምባሲው በር ሰልፍ ላይ ነበሩ። ፈለቀ ገብረ ክዳን የአዲስ አበባ ከተማ ነዋሪ ነው። ኤምባሲው በር ላይ ነበር ያገኘሁት።
የቀድሞ ወታደሮች ነን፣ ስራ ማግኘት ስላልቻልን አሁን እዚህ የራሻ ኤምባሲ ይቀጥራል ተብሎ በተነገረ መሰረት ዶክሜንታችን ይዘን መጥተናል።
ምንድን ነው ይዘ የመጣኸው?
የሰራዊት ቤት መልቀቂያ ማስረጃ ይዤ መጥቻለሁ። ለአንድ ለአስራ ምናምን አመት አገልግያለሁ። አሁን ግን የእንጀራ ጉዳይ ሆኖ በተነገረ መሰረት እዚህ ራሻ ኤምባሲ ውስጥ ቅጥር አለ ስለተባለ መጥተናል። አሁን መተን እየተጠባበቅ ነው። አንዴ ሞላ ይሉናል፣ አንዴ እንትን እያሉ ነው። ያው እያንገላቱ ነው። እንግዲህ
የ50 ዓመት ጎልማሳ ፈለቀ ገብረ ኪዳን ላለፉት 3 ቀናት በኤምባሲው ደጃፍ ተሰልፎ ለመመዝገብ ቢሞክርም
እንደመጣ ምን አገኘህ ታዲያ?
እንግዲህ መጥቼ ያለው ብዙ ሰዎች አሉ፣ ዛሬ ሞልቷል የሚል ሀሳብ ነው እንግዲህ ያለው። እስካሁን ድረስ ዝም ብለህ ተስፋ ቆርጠን ቆመናል። አሁን
ትጠብቃለህ ወይስ ትሄዳለህ?
እድሌን ለመሞከር ነገ ጠዋት እመጣለሁ። እንግዲህ 3 ቀንም 4 ቀንም 5 ቀንም የሚፈለጉ 16,000 ነው ይባላል፣ 30,000 ነው ይባላል። እስካሁን የተረጋገጠ ነገር የለም። ግን እንደ ማንኛውም ሰው ህዝቡን ታያለህ፣ ምን ያህል ህዝብ እንደሞላ ነገ ከነገ ወዲያ ደግሞ ምን ያህል ሰው እንደሚበዛ ደግሞ ይበዛል። እና እኛም እንደ ሰው እንደሚሆኑ እንሁን ብለን ነው አሁን እዚህ የመጣ ነው።
መስፈርቱን ጠይቃል። ምን እንደሆነ ግን
መስፈርቱ የቀድሞ ሰራዊት የሰራዊት ቤት ማስረጃ እና የቀበሌ መታወቂያ ካለ ትገባለን የሚለው
ተስፋ ምንድን ነው?
ከተቻለ የምትሄድበትን መንገድ ከተመቻቸ መሄድ ነው። ካልተመቻቸም ደግሞ ያው እንደ ማንኛውም ሀገር ለመኖር ነው።
ወጣት ቴድሮስ ስመ የቀበና አካባቢ ነዋሪ ነው። እሱም ላለፉት ቀናት በኤምባሲው ደጃፍ ሲያስተውል የነበረውን ነገር እንዲህ ያስረዳል።
እኛም እዛው አካባቢ ነን፣ እንደውም እኛ እዛው ሰፈር ሆነን አልሰማንም ነገሩ። ከሌላ አካባቢ አብዛኛውን ወጣቶች እየመጡ ያው የቀድሞ ወታደር የሆናችሁ ምናምን ነው የሚለው መሰለኝ መስፈርቱ፣ ለራሽያ ወታደር ለመሆን ሲመዘገቡ ነበር በግፊያ ማለት ነው። እና እነዛን ነገሮች አይተናል። 8 ቀን 10 ቀን ይሆነዋል ከመጣ እና ዶክመንቶች ይዘው ምናምን ነው ሲመጡ የነበረው። ወረቀቶች ይዘው ነው የሚመጡት ሊመዘገቡ ማለት ነው። እና እነዛን ነገሮች እያየን ነበር ሰሞኑ።
ምን አይነት ሰዎች ናቸው?
አብዛኛውን ወጣቶች አሉ። እንደው አቋም ስታይ እድሜያቸው ረጅም እድሜ፣ ይሄ ከደርጋ ምናምን የተዋጋ እንኳን አይደለም የመጣው ወጣት ነው አብዛኛው። እና እነሱ ናቸው ምዝገባ ላይ ሲጋፉ ምናምን የነበረው ማለት ነው። በየቀኑ ነው የሚመጣው። ከዛሬ በኋላ ከ2 ቀን ከ3 ቀን በፊት የነበረው ሰው ብዙ ነው። ከራሻ ኤምባሲ እስከ ትምህርት ቤቱ በር ድረስ የነበረ ነው ሰልፉ ራሱ የነበረው።
ሰው ያስተናግዳቸው ነበር ወይስ እንደዚሁ ነው ተሰልፈው የነበሩት?
ያው እኛ አስፋልት ሊሆንን ስለምናይ ውስጥ ላይ ብዙ ሰው አይታየንም። በር አንድ በር ነች የምትከፈተው፣ ዶክመንት ነው ሲሸጋገር የምታየው።
ወጥተው ያናገራቸው አካል ታይተዋል?
አንዴ የሆነ ፈረንጅ ብቻ ቀርጾ ሂዷል። በዚህ ከአስፋልት ላይ ራሽያ ይሁን ምን ይሁን አናውቅም። ዛሬ ነው እንደውም ሲበትን የነበረው ፈረንጅም ነበረ በቃ ጨርሰናል እያለ ሲበትኑ የነበሩት እነሱ ናቸው።
አንተ ለመመዝገብ አልሞከርክም
እንዴ? እኔ ለሀገሬ ሳልዘምት ለሌላውም ዘምተው ምን እዳለብኝ? ሲጀመር የኛ ህዝብ በጣም እኔ ስናደር ነበር እንደ ራሴ ማለት ነው። እንደ ሰውኛ መከላከያ አመት ሙሉ ወታደር መከላከያ ሁኑ እያለ ሲለምን ያልተመዘገበ ለራሽን ሲያጎበድር ነበር አበሻው ማለት ነው። እና በጣም ስናደር ነበር። እና እኔ ደግሞ ያንን ደግሞ አልፈልገውም። መሆን ካለብን መቅደም ለሀገራችን ሰላም ነው እንጂ ሀገራችን ሰላም ላይ ሳትሆን ለነጭ ሲመዘገብ ነው ያየሁት ህዝቡን። እና አዝኛለሁ እኔ በዚህ።
በአዲስ አበባ ያለው የራሽያ ኤምባሲ ሰልፍ በኤምባሲው ደጅ እንደነበረ አምኖ፣ ነገር ግን ሁኔታው እንደተባለው ለውትድርና ምልመላ አይደለም ብለዋል። ማሪያ ቸርኑኪና በአዲስ አበባ የራሽያ ኤምባሲ የፕሬስ አታቼ ናት።
በራሽያ ኤምባሲ የታየው ሰልፍ ኢትዮጵያውያን ለራሽያ ድጋፍና አጋርነት ለማሳየት እየተደረገ ያለ ነው። ምክንያቱም ኢትዮጵያውያን የራሽያ መልካም ወዳጆች ናቸው። ራሽያም በጸጥታው ምክር ቤት በኢትዮጵያ ጎን ቆማ አጋርነት ያሳየች ሀገር ናት። የተለያዩ ሰዎች ይህ ወሳኝ እንደመሆኑ በአካል መጥተው ማመስገን ፈልገዋል። ደግሞም አጋርነታቸውንና ድጋፍ የመስጠት ፍላጎታቸውንም ገልጸውልናል። ነገር ግን እኛ ለምልመላ አልፈለግናቸውም። በዚያም እንዲሳተፉ አናደርግም። ማንነታቸውን የሚገልጹ የተለያዩ መዝገቦች ይዘው መጥተዋል። በእርግጥ ይህ ፍላጎታቸው ነው። እኛ ግን ምልመላ አናደርግም፣ ምክንያቱም የዲፕሎማሲ ተልእኳችን ይህንን አያካትትም፣ ደግሞም መልማይ ድርጅትም አይደለንም።
ማሪያ ኢትዮጵያውያኑ በኤምባሲው ደጃፍ የተገኙት ለራሽያ አጋርነት ለማሳየት ብቻ ሳይሆን ራሽያ ከዩክሬን ጋር እያካሄደችው ባለው ጦርነት በገንዘብ ለመዋጋት ነው ለሚለውም የኢትዮጵያውያኑ ፍላጎት የራሳቸው መብት መሆኑን ገልጻ፣ ኤምባሲው ግን ያንን እያደረገ እንዳልሆነ በድጋሚ አስረድታለች።
ራሽያ በዩክሬን ላይ ልዩ ዘመቻዋን ከጀመረች ወዲህ በርካታ ኢትዮጵያውያን በስልክ በኢሜይል እና በአካል መጥተው አጋርነታቸውን ሲያሰሙን ነበር። ይሄ የመጀመሪያ አይደለም። መሰል ድጋፍን ላለፉት ሁለት ወራት ስንቀበል ነበር።
በአዲስ አበባ ያለው የዩክሬን ኤምባሲ በራሽያ ኤምባሲ እየሆነ ስላለው ሰልፍ ተጠይቆ ነበር። አንድ ስማቸው እንዲገለጽ ያልፈለጉ ባልደረባ የአዲስ አበባ የዩክሬን ኤምባሲ በጉዳዩ ላይ መልስ መስጠት አይፈልግም ሲሉ ለቪኦኤ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ ቋንቋ ዝግጅት ክፍላችን የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ወደ አማራ ክልል ነው የምንወስዳችሁ። ከ2013 የ12ኛ ክፍል ብሔራዊ መልቀቂያ ፈተና ጋር በተያያዘ በተማሪዎች ለተነሳው ቅሬታ የተሰጠው ምላሽ አጥጋቢ አይደለም ሲል የአማራ ተማሪዎች ማህበር አስታወቀ። በትምህርት ሚኒስቴርም ሆነ በአማራ ክልል ትምህርት ቢሮ የተሰጠው ምላሽ በንጽጽር የተሻለ ቢሆንም ጥያቄያችን ግን አልተመለሰም ብሏል የማህበሩ ፕሬዝዳንት እሸቱ ጌትነት። የአማራ ክልል ትምህርት ቢሮ ዛሬ ባወጣው መግለጫ በ2013 የ12ኛ ክፍል መልቀቂያ ፈተና 50% ከዚያ በላይ አምጥተው ወደ ዩኒቨርሲቲዎች መግባት ያልቻሉ ተማሪዎች በመምህራን ኮሌጆች በመደበኛ የዲግሪ መርሃ ግብር እንደሚሰለጥኑም አመልክቷል። የባህር ዳሯ ዘጋቢያችን አስቴር ምስጋናው ተከታዩን ዘገባ አሰናድታለች።
የአማራ ክልል ትምህርት ቢሮ ዛሬ ያወጣው መግለጫ ሰሞኑን የትምህርት ሚኒስቴር የወሰነውን ውሳኔ ተከትሎ የወጣ ነው። የትምህርት ሚኒስቴር ሰሞኑን ይፋ ባደረገው ውሳኔ በ2013 ዓ.ም የ12ኛ ክፍል ብሔራዊ መልቀቂያ ፈተናን በጦርነትና በግጭት ውስጥ ሆነው የተፈተኑና የማለፊያ ነጥብ ያላመጡ ተማሪዎች በ2014 ዓ.ም በሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና እንደ መደበኛ ተማሪ እንዲፈተኑ እንደሚያደርግ አስታውቋል። የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ማተብ ታፈረ ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ደግሞ ተጨማሪ ውሳኔ ይፋ አድርገዋል። በ2013 ዓ.ም የ12ኛ ክፍል ብሔራዊ ፈተና 50% ከዚያ በላይ ውጤት አምጥተው ወደ ዩኒቨርሲቲዎች መግባት ያልቻሉ ተማሪዎች በክልሉ መምህራን ኮሌጆች በመደበኛው የዲግሪ መርሃ ግብር የመምህርነት ስልጠና እንዲጀምሩ መወሰኑንና ሰፋ ያለ ቁጥር ለመቀበልም ውሳኔ ተላልፎ ዝግጅት እያደረገ መሆኑን ነው የገለጹት። የሰሞኑን ውሳኔዎች እንደ ያበጎና አዎንታዊ እርምጃ የወሰዱ የመኖራቸውን ያህል በቂ እንዳልሆነ በመግለጽ የሚከራከሩም አሉ። ውሳኔዎቹ የተማሪዎችን ቅሬታ ከማስተካከል አንጻር እንዴት እንደሚታዩ የተጠየቁት የአማራ ተማሪዎች ማህበር ፕሬዚዳንት እሸቱ ጌትነት ለምሳሌ ተከታዩን ነው የመለሱት።
ጥያቄያችን ይሄ አይደለም ሲጀመር መለሰው ማለት አንችልም። ለምን የጠየቀው ጥያቄ መጀመሪያው ፈተናው ራሱ ፈተናነቱን አጥቷል ወድቆ በየትኛው ቦታ ያለው እንደገና ይሰጥ ነው ፈተናው ተሰርዟል ተብሎ እንደ 2011 ስለዚህ የፍትህ ጥያቄ ነው የጠየቀው። አሁንም የተመለሰው ጥያቄ ያንድ ትውልድ ክፍተት የሚፈጥር ነው። ለምሳሌ ያንድ ትውልድ ክፍተት ሚንስ 50% በላይ ያመጣው ያለፉ ተማሪዎች በጣም ጥቂቶች ናቸው። ከዚህ በታች ያመጣቸዋል የተባሉ ሰዎች ግን የነዚህ ሰዎች የእጃቸው ስራ የሥራቸው ውጤት አይደለም። ስራቱ ያመጣው በራሱ ስህተት ያመጣው እንትን ሊቀጡበት የሚችል አንዳች ጉዳይ የለም። በዚህ ምክንያት የነዚህ ልጆች ጥፋት የአንድ አመት ቅጣት ቀላል አይደለም። በሌላ መልኩ እነዚህ ልጆች ተደምሮ ከቀጣዩ ጋር ሲፈተኑ አሁንም የማለት እድላቸው አጠቃላይ ክልሉ ላይ እጅግ በጣም አደገኛ ነው የሚሆን። ለምን አሁንም ቀጣይ የማለት ውጤቱ የሚሰለው በዩኒቨርሲቲዎች ሆታ ነው። ለምሳሌ እያንዳንዱ ዩኒቨርሲቲ ስንት ቦታ አላችሁ ተብሎ ገና ቀድሞ ሚያዚያ ወይ ምናምን ላይ ሆታ ይናገራሉ። በዛ ሆታ ነው ይህን ያህል ተማሪ ይፈለጋል። ስለዚህ ይህን ያመጡ ተማሪዎች ይለፉ ነው የሚባለው። እርማት ሆን ተብሎ ውጤቱ መጀመሪያ ተበላሽቷል። 150 ያመጡ ልጆች አሉ። 400-500 መምጣት የሚችሉ ልጆች መምህርነት የፍላጎት ጉዳይ ነው። አንድ ላይ ምንም ይሁን ምንም የቀረበል አንድ ነገር አለ ወይ ትበላለህ ወይ ጦምትን ታድራለህ አይነት ነገር ነው። በጥቅሉ ግን ካነሳሽው ጥያቄ አንጻር ጥያቄያችን አልተመለሰም፣ ግን አንጻራዊ የተሻለ ነው በሚል ወስድናዋል።
ከአማራ ክልል ትምህርት ቢሮ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። የቢሮ ኃላፊ ዶክተር ማተብ ታፈረን እንዲሁም ምክትሎቻቸውን ለማነጋገር በተደጋጋሚ በእጅ ስልካቸው ብንደውልም መልስ ማግኘት አልቻልንም። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ማክሰኞ ፕሮግራማችንን ነው በመከታተል ላይ የምትገኙት። አንድ የፕሮግራም ማሳሰቢያ አለን።
ጋቢና ቪኦኤ ነገ ረቡዕ ሚያዝያ 12 2014 ዓ.ም ኦቲዝምና እናትነት በሚል ርዕስ ለመወያየት እናቶችንና የአእምሮ ሕክምና ባለሙያ ጋብዘናል። በዚህ ዙሪያ ጥያቄ ወይም አስተያየት ካላችሁ በቀጥታ የስልክ መስመራችን 202-205-9942 የውስጥ መስመር 14 በመደወል መልእክታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። የዋትሳፕ ቁጥራችን 202-251-3505 ነው። በተጨማሪም በፌስቡክ አት ቪኦኤ አምሃሪክ ላይ መልእክታችሁን ብትልኩልንም ይደርሰናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
በዚህ በፌስቡክ ገጻችን አሁን እየተከታተላችሁ በምትገኙበት የፌስቡክ ገጻችን ላይም ጥያቄ ካላችሁ ጥያቄያችሁን አስፍሩ፣ ለጋቢና ቪኦኤ የዝግጅት ክፍል ባልደረቦች እናደርሳለን። ወደ ተከታዩ ዘገባችን እንውሰዳችሁ። በደቡብ ኢትዮጵያ ክልል ሀዲያ ዞን ዋቸሞ ዩኒቨርሲቲ ቅጥር ግቢ ውስጥ ለ9 ወራት ታስረን ቆይተናል ያሉ 1300 የትግራይ ተወላጆች ሰሞኑን መፈታታቸውን ከመካከላቸው እንደነበር የገለጹ ለአሜሪካ ድምጽ ተናግረዋል። የተያዙበት ምክንያት እንዳልተነገራቸውና ዳኛ ፊትም አለመቅረባቸውን ገልጸዋል። ከፌዴራል ፖሊስ ከፍትህ ሚኒስቴርና ከሰብአዊ መብቶች ኮሚሽን እንዲሁም ከዋቸሞ ዩኒቨርሲቲ ምላሽ ወይም አስተያየት ለማግኘት ያደረገው ጥረት እንዳልተሳካ ገልጾ የትግረኛ ክፍል ፕሮግራም ዝግጅት ክፍል ባልደረባ ገብረ መድን ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
አዲስ አበባ ውስጥ በኮንስትራክሽን ስራ ተቀጥሮ ይሰራ እንደነበረ የገለጸውና እድሜው 36 ዓመት እንደሆነ የሚናገረው መረሳ አባዲ አፋር ሚሌ ኬላ ላይ ከሌሎች ለይተው ሰብስበው ወሰዱን ይላል።
ችግሩ ምናምን ጠየቅናየው ምንም
ለምንድን ነው የምታስሩን ብለን ብንጠይቃቸውም አልነገሩንም። በረሃ ላይ መኪና ውስጥ 3 ቀን ካሳደሩን በኋላ ከተለያዩ የአፋር አካባቢዎች ተሰብስበው በ9 መኪና ወደ ደቡብ ክልል ሀዲያ ዞን ሾኔ የተባለች ከተማ ወሰዱንና የዋቸሞ ዩኒቨርሲቲ ግብርና ምርምር ቅርንጫፍ ውስጥ ሐምሌ 12 ቀን 2013 ዓ.ም ላይ አስገቡን። እስከ ሚያዝያ 4 2014 ዓ.ም አቆይተው አዲስ አበባ አመጡን።
የያዟቸው አጅበው የወሰዳቸውና እስር ላይ ያሉም ሲጠብቋቸው የነበሩት የፌደራል ፖሊስ አባላት እንደነበሩ፣ እነዚሁ በማናውቀው ወይም ባልተነገረን ምክንያት ታስረን ቆየ የሚሉት የትግራይ ተወላጆች ይናገራሉ። ከዘጠኝ ወራት በኋላ መለቀቃቸውን የተናገሩት ሰዎች ታስረው የነበረበት አካባቢ ጫካ እንደነበረና ጠያቂም እንዳልነበራቸው አመልክተዋል። መጀመሪያ በ9 በሁለተኛ ዙር ደግሞ በ10 መኪኖች ተጭነው መወሰዳቸውን መረሳ ገልጿል።
በቃ ያሰሩን መታወቂያችን የትግራይ ስለሆነ ትግርኛ ተናጋሪዎች በመሆናችን ገብረ እግዚአብሔር፣ ገብረ ማርያም የሚባሉ ስሞች ስላሉን እንጂ ያገኙብን ምንም ነገር የለም። አውቶቡስ ውስጥ የአማራና የአፋር ክልሎች መታወቂያ ከያዙት እኛን ለይተው እነሱን በሌላ መኪና ሸኝተው እኛን ወሰዱን።
ለዘጠኝ ወራት ጠያቂና የሚያናግራቸው እንዳልነበረ፣ በቀን ለ21 ሰዓታት ከታሰሩበት ክፍል መውጣት እንደማይፈቀድላቸውና የአካል ጥቃትም ይፈጸምባቸው እንደነበረ መድረሳ አመልክቷል።
በዱላ ይቀጠቅጡን ነበር። በነገራችን ላይ የሰው ልጅ በእንደዚህ አይነት ሁኔታ ሲቀጠቀጥ አይቼ አላውቅም። በጣም ነው የሚያሳዝነው። ሰዎች ያልሞቱት በእግዚአብሔር ኃይል ነው። እያነከሱና የአካል ጉዳተኛ ሆነው ይወጡም አሉ።
ከታሳሪዎቹ መካከል 130 ሴቶች እንደነበሩ፣ ነፍሰ ጡርና የ2 ልጅ ያላትን ጨምሮ እናቶችም እንደሚገኙበት፣ ወላጅ የሌላቸው የ12 ልጆችም እንደነበሩ የተናገሩ አሉ። የትውልድ አካባቢዋ ደቡብ ትግራይ ወጀራት ከተማ እንደሆነ የምትናገረው ህልፊ አሰፋ ሀደራ ሳውዲ አረቢያ ውስጥ ለ2 ታስራ ወደ ሀገሯ ስትመለስ መያዟን ትገልጻለች። የጸጥታ ባልደረቦች እሷና ጓደኞቿን ሐምሌ 5 2013 ዓ.ም. ሰመራ ውስጥ ከተኙበት ሌሊት ቀስቅሰው መታወቂያቸውንና ስልኮቻቸውን ነጥቀው ወደ ደቡብ ህዝቦች ክልል እንደወሰዷቸው ህልፊ ትገልጻለች። 3 ሴቶች እስር ቤት ውስጥ እንደተገላገሉና 2ቱም ሊወልዱ ተቃርበው እንደወጡ አመልክታለች።
መጀመሪያ እናንተ ችግር ስለሌለባችሁ ትወጣላችሁ ይሉን ነበር። ቆይተው ግን ይቀጠቀጡን ጀመር። በብዙ ጭንቀትና በሽታ ውስጥ ነው የነበርነው። የሚበዛው ሰው በቲቪ ተይዟል። ሰው ታሞ ይሄድና ቲቪ ይዞሃል ይባላል። በቂ ሕክምና ሳያገኙ አንዲት ሴትና አንድ ወንድ ሞተዋል። አንድ ወንድ ደግሞ ሊያመልጥ ሞክሮ ፖሊሶች በር ላይ ገደሉት። በቃ ሲናደዱ ወይ ሰው ከጠፋባቸው እኛን ሴቶቹን ጭምር ነው የሚደበድቡን።
ሚያዝያ 4 2014 ዓ.ም. ከታሰሩበት በ17 አውቶቡሶች አሳፍረው አዲስ አበባ ቃሊቲ በሚገኘው የአውቶቡስ መናኸሪያ አራግፈው እንደበተናቸው ተናግረዋል። የዋቻሞ ዩኒቨርሲቲን ምላሽ በስልክ ለማግኘት ያደረግነው ሙከራ አለመሳካቱን ገብረ በዘገባው ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽነርን ጨምሮ የኮሚሽኑ የተለያዩ ባለስልጣናት የፌዴራል ፖሊስ ኮሚሽነርንና የህዝብ ግንኙነት ኃላፊውን የፍትህ ሚኒስቴር ቃል አቀባይን ለማግኘትና ማብራሪያ ለማድረግ ያደረገው ተከታታይ ጥረት እንዳልተሳካለትም ገብረ ገብረ መድህን አመልክቷል። ቀደም ሲል የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በአስቸኳይ ጊዜ አዋጅ ምክንያት ከታሰሩት ሰዎች የሚበዙት የተያዙት በግለሰቦች ጥቆማ ብቻ መሆኑንና ከታሳሪዎቹ የሚበዙትም የትግራይ ተወላጆች እንደነበሩ ገልጾ ነበር። አምነስቲ ኢንተርናሽናልና ሌሎች የሰብአዊ መብቶች ተሟጋቾች የትግራይ ተወላጆች አዲስ አበባና ሌሎች አካባቢዎች በጅምላና በዘፈቀደ እንደሚታሰሩ ሲገልጹ ቆይተዋል። አውስትሬሊያ፣ ካናዳ፣ ዴንማርክ፣ ኔዘርላንድ፣ እንግሊዝና አሜሪካ ባለፈው ታህሳስ ባወጡት መግለጫ የኢትዮጵያ መንግስት ማንነትን መሰረት እያደረገና ያለ ክስ እያሰረ መሆኑን በመጠቆም ሁኔታው እንደሚያሳስባቸው ገልጸው ነበር። የኢትዮጵያ መንግስት ግን የትግራይ ተወላጆች በመሆናቸው ምክንያት ብቻ የታሰሩ የሉም እያለ ሲያስተባብል መቆየቱ ይታወቃል።
ለሁለተኛ አጋማሽ ያዝናቸው መደበኛ ሳምንታዊ ዝግጅቶቻችን ጀምረዋል። በቅድሚያ ንግድና ምጣኔ ሀብት። በኢትዮጵያ ከጊዜ ወደ ጊዜ እያሻቀበ የሚሄደውን የዋጋ ንረት ለማረጋጋት የግብርና ውጤቶችን በቀጥታ ለተጠቃሚው የሚያደርስ አዲስ የበይነ መረብ መገበያያ ስርዓት መዘርጋቱን ፐርፐዝ ብላክ የተሰኘ ተቋም አስታውቋል። በተቋቋመ አንድ አመት ባልሞላው ጊዜ ውስጥ 11 የችርቻሮ መሸጫ ሱቆችን መክፈትና ከ260 በላይ ለሚሆኑ ወጣቶች የስራ እድል መፍጠር መቻሉን የሚናገረው ይህ ተቋም የጀመረው ከገበሬው.com የተሰኘ ድረገጽ አላማው በዋናነት በኑሮ ውድነት የተሰቃየ የሚገኘውን ህብረተሰብ ለመደገፍና ገበሬው ከምርቱ የሚገኘው ትርፍ ቀጥተኛ ተጠቃሚ ለማድረግ መሆኑን የድርጅቱ ዋና ስራ አስፈጻሚ ለአሜሪካ ድምጽ ተናግረዋል። ስመኝሽ የቆየ ከዶክተር ፍስሐና በይነ መረቡ ላይ ምርታቸውን ካቀረቡ ገበሬዎች ጋር ቆይታ አድርጋለች፣ እንደሚከተለው ይቀርባል።
ኢትዮጵያ ውስጥ ዋጋ ያልጨመረ ሸቀጥ የለም ምግብን ጨምሮ። ይህ ከጊዜ ወደ ጊዜ እየተባባሰ የሚሄደው የኑሮ ውድነት ደግሞ ሸማቹንም ነጋዴዎችንም አማሯል። የምጣኔ ሀብት ባለሙያዎች እንደሚሉት ለዚህ የዋጋ ንረት ምክንያት ሆነው ከሚቀርቡ ጉዳዮች አንዱ በአምራቾችና በሸማቾች መካከል ያለው የአቅርቦት ሰንሰለት ረጅምና በደላሎች የሚመራ መሆኑ ነው። ለምሳሌ በጅማ ከተማ ጌራ ወረዳ አካባቢ በንብ እርባታ የሚተዳደሩት አቶ ሲሳይ ግርማ የሚያመርቱትን ማር የሚሸጡት ከ250 እስከ 300 ብር ነው።
አዲስ አበባ ላይ የማር ገበያ እስከ 1000 ብር 800 ብር ይሸጣል። እኛ ጋር ባለው ሁኔታ ከ250 ብር እስከ 300 ብር ነው የሚሸጠው ማራችን።
እናንተ በ250 አቅርባችሁ እስከ 1000 ድረስ ይሸጣል?
አዎ፣ ገበያ ላይ አዲስ አበባ ገበያ እስከ 1000 ብር ማር ይሸጣል። ያ ማለት እንግዲህ ያለውን ልዩነት መረዳት ይቻላል። አሁን ማር መብላት የሚችለው ሰው ሀብታም ሰው ሆኗል። ደሃው አካል ማርን ማሰቡ ሊያቆምበት ጊዜ ላይ ያለነው አሁን ላይ።
ገበሬው ምርቱን በሚያቀርብበት ዋጋና ምርቱ ለሸማቾች በሚቀርብበት ዋጋ መካከል እንዴት ይህን ያክል ሰፊ ልዩነት ሊፈጠር ቻለ? ለአቶ ሲሳይ ያቀረብኩላቸው ጥያቄ ነው።
እያንዳንዱ ነጋዴ ይመጣል እኛ ጋር፣ በዚህ ዋጋ ትሸጣለህ፣ ሴትን ካልሸጥ ዋጋው ላይ የምስስነ ስለሚሄዱት እኛ ራሳችን ለምንን ነበር የሚሸጠው? ብዙ ገበሬዎች ተጎጂዎች ናቸው። እንደዚህ አይነት ጥሩ ነገር እየሰሩ የማር ምርታቸውን ወይም ደግሞ የእርሻ ምርታቸውን በአግባቡ መሸጣቸው
ግብርና፣ ኢኮሜርስ ወይም የዲጂታል መገበያያ ስርዓት እንዲሁም ሌሎች ተዛማች ስራዎችን ለማከናወን ከዓመት በፊት ስራ የጀመረው ፐርፐዝ ብላክ ኢትዮጵያ የዋጋ ንረትን የሚያባብሰውን ሰንሰለት ለመበጠስና የገበሬውን ምርት በኑሮ ውድነት ለሚሰቃየው የህብረተሰብ ክፍል በቀጥታና በቅናሽ ለማቅረብ የሚያስችል ከገበሬው ዶት ኮም የተሰኘ አዲስ የገበያ እድል ከሰሞኑ ይፋ አድርጓል። የግብርና ምርቶችን ለመጀመሪያ ጊዜ በበይነ መረብ አማካኝነት ለገበያ የሚያቀርበው አዲስ የግብይት ስርዓት ለአርሶ አደሩ የተሻለ የገበያ አማራጭ ይዞ የቀረበ መሆኑን የተቋሙ ዋና ስራ አስፈጻሚ ዶክተር ፍስሐ እሸቱ ይገልጻሉ።
አብዛኛው ጤፍ ለምሳሌ 2000 ብር የሚሸጥ የነበረ ጤፍ ከተማ ገብቶ 5000 ሲሸጥ ገበሬው ተጠቃሚ አሁንም ማለት ነው። በዚህ አሁን እኛ ምንድን ነው በዚህ ሂደት ውስጥ ይህ ሲስተም ሲዘረጋ ገበሬው ራሱ ልክ አማዞን እንዳደረገው ቬንደር ሆኖ ሲገኝ ማለት ነው፣ ገበሬው ራሱን ዋጋውን የሚወስነው በቀጥታኛ ምርት ማሰባሰቢያ ማዕከሉን ከሴታፕ ካደረግለት ምርቱን እዛ አስቀምጦ የማርኬቱን ዋጋ ራሱ ወስኖ ሚድልሜኖችን በማስወገድ ለምሳሌ 5000 የሚሸጠውን ገበሬው በ3000 እንኳን የሚሸጠው ማለት ነው። እርግጠኛ ነኝ ኮንሱመሩ ከገበሬው ቀጥታ ይገዛል። ስለዚህ ኮንሱመሩ ዋጋው ስለሚቀንስ ተጠቃሚ ይሆናል። ገበሬው ሌላው ቢቀር እንኳን 1000 ብር ትርፍ ያገኛል ማለት ነው። እና በእንደዚህ አይነት ገበሬውን በቀጥታ ከሸማቹ ህብረተሰብ ጋር በማገናኘት ና ገበሬው ራሱ የራሱን ዋጋ የምርቱን ዋጋ የልፋቱ ዋጋ ራሱ እንዲገምት ኦፖርቹኒቲ ከፈጠረለን ሌላው ዓለም ላይ ሁሉ እንደታየው በቀጥታ ተጠቃሚ ይሆናል ማለት ነው።
ዶክተር ፍስሐ የበይነ መረብ መገበያያ የሆነው ከገበሬው ዶት ኮም ለገበያ ሳይቀርብ ባክኖ የሚቀረውን ምርትም እንደሚያስቀር ያስረዳሉ።
በአጠቃላይ በአሁኑ ሰዓት ኢትዮጵያ ውስጥ የምርት ብክነት ብቻ ማለት ነው ፖስት ሃርቨስት የምርት ብክነት ከ40% በላይ አለ። ያ ማለት ምንድን ነው? ገበሬው በዚህ በሰንሰለቱ ያልሽው አክሰስ ስለሌለው ብዙ ምርቶች ወደ ገበያ ሳይወጡ ይባክናሉ፣ ይበሰብሳሉ፣ ይበላሻሉ። በተለይ ደግሞ ኢትዮጵያ ያለው ሀገር የኮልድ ቼን የቅዝቃዜ ሰንሰለት ልበለው ባለመኖሩ የተነሳ ነው ብዙ የምርት ብክነት ይኖራል። ስለዚህ ሁለት ነገር ነው። አንደኛው ሞር ሳፕላይ በመጣ ጊዜ የዋጋ ንረት የቀነሰ ይሄዳል። ከዛ ባሻገር ደግሞ ሚድል ሜኖችን በመወገዳቸው ገበሬው በተመጣጣኝ ዋጋ ለሸማቹ በማቅረቡ ገበሬውም ተጠቃሚ ይሆናል፣ ሸማቹ ተጠቃሚ ይሆናል። ይሆናል ማለት ነው።
ገበሬው ዶት ኮም የተሰኘውን ድረገጽ ለማየት ሞክሬያለሁ። እዛ ላይ እንደሚታየው ከአትክልት ፍራፍሬዎች፣ የእንስሳት ተዋጽኦ እንዲሁም መጠጦችን ጨምሮ ለገበያ ሲቀርቡ አይቻለሁ እና ህብረተሰቡ በምን መልኩ ነው ግብይት የሚያካሂደው? ያከፋፈል ስነ ስርዓቱ፣ በተጨማሪም ደግሞ ቤቱ የሚደርስለት በምን መልኩ?
አሁን አንቺ ለቤተሰቦች አስቤዛ መግዛት ይቻላል አሜሪካ ሆነች ማለት ነው። ነገሩ በሁለት አይነት መንገድ ነው። አንደኛ ፉሊ ኦንላይን በሆነ አካሄድ ያው አማዞን እንደሚሸጥበት በቀጥታ እያንዳንዱ ሰው መርጦ መግዛት የሚችልበት ስርዓት አለ። ሌላኛው ደግሞ ያው የሀገራችን ተጨባጭ ሁኔታ ቴክኖሎጂ ላይ ሙሉ በሙሉ ዲፔንድ የማያደርግ ስለሆነ ከባድ ስለሆነ አብዛኛው እንደ ማጆሪቲ አሁን መጀመሪያ ላይ የሚሆነው ሰው በኮል ሴንተር ወይም ስልክ ደውሎ የፈልገውን ምርት በፈልገው መጠን ያዛል እና ያዘዘው ምርት ቤቱ ድረስ ይልጠታል። ቤት ድረስ ሲሄድለት ካሽ ኦን ዴሊቨሪ ነው አብዛኛው።
አሁን የተጀመረው ይሄ አዲስ አበባ ላይ ብቻ ነው ወይስ ሌሎች ከተሞች ላይም ተግባራዊ መሆን ጀምሯል?
አሁን አዲስ አበባ ላይ ነው የጀመርነው፣ በሂደት ሌሎች ከተሞች ላይም ደግሞ እናስበዋለን።
ከገበሬው ዶት ኮም የድህረ ገጽ መገበያያ ይፋ መደረጉን ተከትሎ ምርቶቻቸውን ለተጠቃሚው በቀጥታ ካቀረቡ ገበሬዎች መካከል አቶ ሲሳይ አንዱ ናቸው።
የሚሰሩት ስራ ከገበሬው ምርቱን ተቀብለው ለተጠቃሚው አካል በአግባቡ ማድረስ ስለሆነ ከእነሱ ጋር ብሰራ እኔም ተጠቃሚ ነኝ፣ እነሱም ደግሞ ማህበረሰቡን ጠቅመው ራሳቸውንም በመልካም ነገር ስለሚያስተዋውቁ ከእነሱ ጋር መስራቱ ለእኔ ትልቅ ነገር ነው ብዬ አምኜበት ከእነሱ ጋር ለመስራት ራሴን አዘጋጅቼ አሁን የተሻለ ነገር ማግኘት ችያለሁ።
ገበሬው ያመረተው ምርት ለተጠቃሚው አካል ሲደርስለት እና የላቡን ዋጋ ማግኘት ሲችል የማህበረሰቡ አንድ ችግር ይቀረፋል የሚሉት አቶ ሲሳይ የሚያመርቷቸውን የተፈጥሮ ማር፣ ሰምና ሌሎች የንብ ውጤቶችን በበይነ መረቡ ላይ ለገበያ አቅርበዋል። ሸማቹም አንድ ደቂቃ ባልሞላ ጊዜ ውስጥ ምርቱን በቀጥታ መግዛት ይችላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ማክሰኞ ምሽት የንግድና ምጣኔ ሀብት ዝግጅታችንን ነበር ያስደመጥናችሁ። በሚቀጥለው ሳምንት ደግሞ የንግድና ምጣኔ ሀብትና የማክሰኞ ምሽት ትምህርት ፕሮግራማችንን ይዘን እንመጣለን። ጠብቁን። አሁን ወደ ተከታዩ ዘገባችን እንውሰዳችሁ። የረመዳን ወር እንደመሆኑ በሱ ዙሪያ የተሰናዳ ዘገባ ነው። ከሁለት ዓመታት መራራቅ በኋላ ለመጀመሪያ ጊዜ ከሰሞኑ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን የእስልምና እምነት ተከታዮች ሰብሰብ ብለው የረመዳን ጾም ኢፍጣርን ስነ ስርዓት በጋራ ፈጽመዋል። በአናንዴል ሁለተኛ ደረጃ ትምህርት ቤት አዳራሽ የነበረውን በጋራ የማፍጠር ስነ ስርዓት የገቢ ማሰባሰቢያ ምሽት የታደመው ሀብታሙ ስዩም በጋቢና ቪኦኤ ፕሮግራማችን ላይ ያሰናዳው ዝግጅት አለ። ለምሽቱ አድማጮቻችን፣ ተመልካቾቻችን እንዲሆን በድጋሚ ይዘነው መጥተናል። እንደሚከተለው እናቀርበዋለን።
ላለፉት ሁለት ዓመታት የኮቪድ ወረርሽኝ የተለመዱ ማህበራዊ መስተጋብሮችን መከልከሉ፣ ተሰባስበው ማዕድ የሚቋደሱ ወዳጅ ዘመዶችን፣ በወዳጅ መንፈስ የሚዘያየሩ ባለንጀሮችን ማየትን ብርቅ አድርጎብን ሰንብተዋል። ክስተቱ የፈጠረውን የመራራቅ ስሜት የሚያስታውሰው ወጣቱ ራሚ አቡበከር ዳግም ከበርካታ የእስልምና እምነት ተከታዮች ጋር ለኢፍጣር መቀመጡ የፈጠረበትን ደስታ እንዲያጋራል።
በጣም መጀመሪያ አልሐምዱሊላህ ማለት ፈልጋለሁ። አልሐምዱሊላህ ያው ከዛ ከቤት መውጣት ከማልነበረ ሰዓት አሁን እንደዚህ ተሰብስበን አጠገብ ላጠገብ ከቤተሰብ ከሙስሊም ወንድሞች እህቶቻችን ጋር ለማፍጠር ላበቃን ጌታ ምስጋና ላደርስ ፈልጋለሁ። እና አልሐምዱሊላህ የዛሬ ሁለት ዓመት ኮቪድ ላይ ከቤት መውጣት አንችልም፣ ሁሉም በየቤቱ ነበር። ቤተሰብ ከቤተሰቡ ችግር አብሮም ምግብ የማይሰራለት ሁሉም ችግር ላይ ነበር እና ይሄ ኮቪድ በመነሳቱ አልሐምዱሊላህ ሰው አንድ ላይ በመምጣት አንድ ላይ በማፍጠር የሰው ደስታ ልጆቹን ሁሉንም ደስታ ማየት እንችላለን። ልጅ ከልጅ ተገናኝቶ ትልቁ እያወራ ምን እያለና ደስ ይላል። አልሐምዱሊላህ
ራሚ በ17 ዓመቱ ነበረ ወደ ዩናይትድ ስቴትስ የመጣው። ዛሬ በሃያዎቹ መጀመሪያ ላይ ይገኛል። ለእርሱ ዛሬ የሚያደገባት ኢትዮጵያ የረመዳን ሰሞን ትዝታ ግሩምነት ከህሊና የሚሻር አይደለም።
የአገር ቤትና የዚህ ሀገር የረመዳን ድባቡ ለውጥ አገር ቤት በእርግጥ ስትወጣ በየሱቆቹ በየመደብሮቹ በየቦታው ቁርአን አለ፣ ምን አለ፣ መንዙማዎች አሉ፣ ነሺዳዎች አሉ እና ከቤት ራሱ ስትወጣ የረመዳንነት ስሜቱ ይሰማሃል። እዛ በተለይ ደግሞ ሙስሊሙም ክርስቲያኑም አንድም ስለሆነ በቃ የረመዳንነት ስሜቱ አለ። እዚህ ስታዩ አገር የሰው ሀገር ነው። እስልምናም የተለመደበት ሀገር አለም አሁን ነው ገና መዳበር የጀመረው እና በእርግጥ ረመዳን ስሜቱን ለማወቅ
ሙስሊሞች አካባቢ መሆን አለብን። ከኢትዮጵያ ለይነቱ አንድ ያስተዋልኩት እሱ ነው። ወደ መስጊዶች፣ ወደ ሙስሊም የሚሰባሰቡበት ቦታ፣ ኮሚኒቲ ቦታዎች ካልሄድ የረመዳን ስሜት አይሰማንም። ጾም ብቻ ይሆናል። ጾመን ርቦን መግባት ብቻ ይሆናል።
ራሚን ጨምሮ በመቶዎች የሚገመቱ የኢትዮጵያ እስልምና እምነት ተከታዮች የታደሙት ይህን ዝግጅት ያሰናዳው ፈርስት ሂጅራ ፋውንዴሽን የተባለው ማህበረሰብ ተኮር ተቋም ነው። የአሁኑ ምሽት የተሰናዳበትን ምክንያት ሊያስረዱን የፈቀዱት ኢማም ሼክ ካሊድ ዑመር ናቸው።
ይህ እንግዲህ ስብስብ ከሁለት ዓመት በኋላ ያደረግነው ነው። ሁለት ጾሞችን ወይም ረመዳን የሚባሉ የጾም ወራቶችን በዚህ በኮቪድ-19 ምክንያት ሰዎች የመገናኘት ሪስትሪክሽን ወይም ደግሞ ውስንነት ስለተደረገ መገናኘት አልቻልንም እና በርቀት ነበረ ሁሉም በየቤቱ። ስለዚህ ይህንን አይነት ስብስብ ማድረግ አልቻልንም። እኛ በየዓመቱ ረመዳን በሚመጣበት ጊዜ ቅዳሜ በዚህ አይነት ሁኔታ እንሰባሰባለን። ቢያንስ ሶስት ቅዳሜዎችን ወይም ሁለት ቅዳሜዎችን ስብስብ እናደርጋለን። ከዛ ውስጥ አንዱ ዓመታዊ የፈርስት ሂጅራ የገቢ ማሰባሰብ ፕሮግራም ነው የሚሆነው። በዚህም አጋጣሚ እንግዲህ ስብስብ በሚኖርበት ጊዜ ቤተሰብ ከቤተሰብ ጋር፣ ልጆች ከልጆች ጋር፣ ትልልቆች ከወላጆች ከትልልቆች ጋር የሚገናኙበትና እርስ በርስ እስላማዊ ሰላምታቸውን የሚለዋወጡበት፣ ፍቅር የሚለዋወጡበት፣ አንድነታቸውን የሚያሳዩበት ጥሩ አጋጣሚ ነው። የረመዳን ወር ደግሞ ሰዎች ይቅር የሚባባሉበት፣ የሚረዳዱበት፣ የተጣሉት ሁላ ይቅር የሚባባሉበት ወር ስለሆነ አጋጣሚውን እንግዲህ በዚህ አይነት ሁኔታ አሰባስበን ሰዎችን በጋራ እናደርጋለን። እንግዲህ እንደምታየው ልጆች እንደዚህ እዚህ ውስጥ በሚበርቁበት ጊዜ ከዚህ በላይ ደስታ የለም።
ኢትዮጵያ ውስጥ ሰላምና እርቅ ይሰፍን ዘንድ የእምነቱ ተከታዮች ጸሎት ወይንም ዱዓ እንዲሁም ምኞት እንደሆነም የሚያወሱት ሼክ ካሊድ ፈርስት ሂጅራ ፋውንዴሽን ወጣቶች ባህልና ትውፊታቸውን እንዲያውቁ ለማድረግ እንዲሁም በዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያውያን የእስልምና እምነት ተከታዮች በሰብአዊ ልግስና እንዲበረቱ ለማስቻል ስለዘረጋቸው መርሃ ግብሮችም ነግረውናል።
ይሄ ኮሚኒቲ የመጀመሪያው ኮሚኒቲ ነው። በሰሜን አሜሪካ ላይ የፈርስት ሂጅራ ኮሚኒቲ የመጀመሪያው ነው ማለት ይቻላል። ነገር ግን እንደ እድሜው አላደገም። አሁን ግን ቁጭት ይዞታል ይሄ ማህበረሰብ። በቀጣይ እንግዲህ ማህበረሰቡ ላይ ትኩረት የሚያደርግ በተለይ ወጣቶቹ ላይ ትኩረት የሚያደርግ እንቅስቃሴ አድርገን እዚህ ሀገር ተወልዶ ያደጉትን ልጆች ሀገራቸውንም እንዲያስታውሱ እዚህ ያለውንም ደግሞ ከታች እየመጡ ያሉትንም ደግሞ በቲቶርም በተለያየም ሁኔታ ይዘው ለቁም ነገር እንዲያበቁ በጋራ በቅንጅት ለመስራት ዝግጅት ይዘናል። እንግዲህ ከዛ በተረፈ እንግዲህ ፈርስት ሂጅራ እዚህ ያለውን ኮሚኒቲ ብቻ አይደለም አገር ቤት ያሉትንም ደግሞ ያስታውሳል። በተለይ በጾም መፍቻ ላይ ዘካተል ፍጥር የሚባል አለ። እያንዳንዱ ሰው ላይ $12 በእያንዳንዱ ግለሰብ የሚከፈል አለ። አብዛኛውን ይህንን ገንዘብ ወደ አገር ቤት ልከን ለድሆች ነው የምናዳርሰው። ይህም አንዱ ሌላ እንትን ነው። ከዛ በተረፈ እንግዲህ የተለያዩ የድርቅ እና የተለያዩ ተፈጥሮ ችግሮች በጦርነትም ምክንያት ባለፈው በአፋርም በወሎም ለተደረገው ፈርስት ሂጅራ ኮሚኒቲ የበኩሉም አስተዋጽኦ አድርጎ ረድተዋል። እየረዳም ነው፣ ወደፊትም የሚረዳ ነው። እንግዲህ ይሄ ነው ፈርስት ሂጅራ።
ሮማን ሁሴን የአሌክሳንድሪያ ቨርጂኒያ ከተማ ነዋሪ ናቸው። በእምነቱ ተከታዩ ዘንድ ቅዱስ ጾም ተብሎ የሚገለጸው የረመዳን ሰሞን የእሳቸው ጸሎት ወይንም ዱዓ የትውልድ አገራቸው ሰላምና መረጋጋት እንደሆኑ ይናገራሉ።
ለወዳጅ ዘመድ፣ ለአገር በተለይ በጣም ጸሎት የሚያስፈልግበት ወቅት ነው እና ይሄን ረመዳን ምክንያት በማድረግ አልሐምዱሊላህ ረብል ዓለሚን የተለየ ወር ነው እና በጣም በጥልቅ የምናምነው ጸሎት በልዩ መልክ የሚሰማበት ነው። አላህ ሁሌም ጸሎታችን ይሰማል። ምን ጊዜ መባሪያዎችን ጸሎት ይሰማል፣ ግን ይሄ ወር ደግሞ የባሰ ልባችን ተከፍቶ አላህ ጋር ቀረብ ብለን የሚሰማበት ነው ብለን ስለምናስብ ልዩ ጸሎት ነው የምናደርገው። እኔ በበኩሌ ሁሉም እንደማምነው ከሆነ የአሁኑ ጊዜ ጸሎቴ እውነቴን ነው የምልህ ከልቤ ለአገሬ ነው። በአገር ደረጃ ነው ጸሎት እያለ አገራችን ለዓለም ሁሉ ሰላምን የምንመኝበት ጸሎት ነው እና አላህ ይስማን ይቀበለን። ይህን ወር እንደዚህ ለየት ያለ ወር ውስጥ ይሄ ጸሎታችን ይስማን፣ ሰላም ይስፈን በዓለም ላይ።
ወይዘሮ ሮማን ከብዙ ጊዜ በኋላ ዳግም ማህበረሰቡ ተሰባስቦ በጋራ ማፍጠር መቻሉ ልዩ ትርጉም እንዳለው አክለዋል። ሕፃናት፣ ወጣቶች፣ አረጋውያን በጋራ የተሳተፉበት ይህ ምሽት ተሰባስቦ ማዕድ ከመቋደስ በዘለለ ፈርስት ሂጅራ በሀገር ውስጥ ለሚያደርጋቸው እንቅስቃሴዎች የሚረዳ የገቢ ማሰባሰቢያ ዝግጅትም ተከናውኖበታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ለምሽቱ የያዝናቸው ዝግጅቶቻችን ተጠናቀዋል። አማርኛ ቋንቋ አገልግሎት የተመደበው የአየር ሰዓትም ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት ጥቆማ ካላችሁ በኢሜይል አድራሻችን horn@voanews.com @voaamharic የፌስቡክ ገጻችን ደግሞ መልእክት በመላክ ሐሳባችሁን አካፍሉን። ጥያቄዎችም ካሏችሁ ላኩልን። #voaamharic የትዊተር ገጻችን ነው። ጎብኙን፣ ተከተሉን፣ ተነጋገሩ፣ ተወያዩ፣ ሐሳባችሁን አካፍሉን። 2022513505 የዋትሳፕ ቁጥራችን ነው። አስተያየቶቻችሁን በድምጽ በተቀረጸ መረጃ አካፍሉን፣ በጽሁፍም ላኩልን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን ከስቱዲዮ አቀናብሮልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው ምሽት እንገናኛለን። ለዛሬው ሰላም፣ በደህና ደሩ።
እዚ ብሓፅር ማዕበል ብ19 ብ25 ሜትር ባንድ ከምኡውን ብቴሌቭዥን ንእትከታተሉ ኣብ ኢትዮሳት ብቐጥታ ዝመሓላለፍ ድምፂ ኣሜሪካ እዩ።